The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ህዳር 20 ቀን 2008 ዓ.ም ልዩ ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል? ከአሁን ከምሽቱ 1 እስከ 1 ተኩል የሚተላለፈው ልዩ ዝግጅት የማስተናግደው አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን ታቀነባብራለች። የተለያዩ ዝግጅቶች አካተናል። በቅድሚያ ግን የዓለም ዜና እነሆ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍስሐዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ፓሪስ በተጀመረው የአየር ንብረት ጉባኤ ላይ ባደረጉት ንግግር በተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይ የሚወሰዱት ውሳኔ ሊወገድ በሚችለው ስቃይና ጥራት ሊጠበቅ በሚችል መሬት ይመዘናል ሲሉ ለዓለም መሪዎች አስገንዝበዋል። በዚህ ጉባኤ ላይ የተገኙት የሀገሮች መሪዎች የመርዛማ ጋዝ ልቀት የመገደብና የዓለም አየር ሙቀት እንዳይጨምር የመጣር ግባቸው አስቸኳይነት ስሜትን ይጋራሉ በማለትም ፕሬዚደንት ኦባማ አስረድተዋል። ዩናይትድ ስቴትስ እና ሌሎች ሀገሮች አንዳንድ መሻሻሎች እንዳሳዩም ገልጸዋል። በዚሁ ስብሰባ ላይ ማከናወን ያለብን ነገር የተገኙትን ስኬቶች ለሰው ልጅ እድገት ወደ ዘላቂ ማዕቀፍ መለወጥ ነው። ዓለም ያነሰ ካርቦን እንዲኖር የሚያደርግ የረጅም ጊዜ ስትራቴጂ መቀየስ ነው ሲሉም ፕሬዚዳንቱ አሳስበዋል። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ለመጀመሪያ ጊዜ በአፍሪቃ ያካሄዱትን ጉብኝት አብቅተው ወደ ሮም ቫቲካን እየተመለሱ ነው። 3 የአፍሪቃ ሀገሮችን እንደጎበኙ የሚታወቅ ነው። በማዕከላዊት አፍሪቃ ሪፑብሊክ መዲና ባንጊ በሚገኘው ብሔራዊ ስታዲየም በጣም ብዙ ሰዎች በተገኙበት ቅዳሴ ካደረጉ በኋላ ነው በረራውን የጀመሩት። የሃይማኖቱ መሪ ቀደም ሲል ዋናውን ባንጊ የሚገኘውን መስጊድ በመጎብኘት ክርስቲያኖችና ሙስሊሞች ወንድማማቾች ናቸው ብለው ነበር። በህብረት ሆነን ጥላቻን፣ ቂም በቀልን፣ ግጭትን በተለይም በሃይማኖትና በእግዚአብሔር ስም የሚካሄደውን ግጭት አንፈልግም ማለት አለብን ብለዋል ርዕሰ ሊቃነ ጳጳሳቱ። የፖለቲካ ግጭት እንዲሁም በክርስቲያኖችና በሙስሊሞች መካከል ግጭት የሚካሄድባትን ሀገር ሲጎበኙ ከሙስሊሙ ማህበረሰብ ጋር ካልተገናኙ የተሟላ ጉብኝት ሊሆን እንደማይችል ርዕሰ ሊቃነ ጳጳሳቱ ግልጽ አድርገዋል። የቱርክ ጠቅላይ ሚኒስትር አህመት ዳቡቶግሉ ሀገራቸው ባለፈው ሳምንት በቱርክና በሶሪያ ድንበር ላይ የሩሲያን ተዋጊ አይሮፕላን ተኩሳ በመጣሏ ይቅርታ አልጠይቅም ብለዋል። ጠቅላይ ሚኒስትሩ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ ጄንስ ስቶልተንበርግ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ የቱርክ ኃይሎች የሀገሪቱን የአየር ግዛት የመጠበቅ ግዴታቸውን ነው የፈጸሙት ሲሉም ተናግረዋል። ዳቡቶግሉ አያይዘውም የሩሲያው ፕሬዚደንት ቭላዲሚር ፑቲን ለተዋጊ አይሮፕላኑ መመታት ምላሽ በቱርክ ላይ የኢኮኖሚ ማዕቀብ ለመጣል የወሰዱትን ውሳኔ እንደሚቀለብሱ ተስፋ አደርጋለሁ ብለዋል። በቱርክ ላይ የሚጣለው ማዕቀብ ሩሲያ ከቱርክ የምታስገባቸውን ምርቶች ይገድባል፣ በሩሲያ የሚሰሩት ቱርካውያን ኮንትራት እንዳይራዘም ያግዳል፣ በሩሲያ የሚሰሩት የቱርክ ኩባንያዎችንም ይመለከታል። ቱርክ አይሮፕላኑ የግዛቴን አየር ድንበር በመጣሱ ነው ተኩሼ የጣልኩት ትላለች። ሩሲያ ግን ተዋጊ አይሮፕላኗ ከሶሪያ ግዛት አልወጣም ብላለች። አንድ የሩሲያ ፓይለት አስከሬን ዛሬ ከአንካራ ወደ ሩሲያ አምርቷል። የሩሲያና የሶሪያ ኃይሎች ነበሩ ሁለተኛውን ፓይለት ከሞት ያዳኑት። አንድ ሌላ ሩሲያዊ ወታደር በማዳኑ ጥረት ወቅት ተገድሏል። አድማጮች፣ ዜናው እዚህ ላይ አበቃ።
የዓለም ዜናውን አደመጥን። ከምሽቱ 3 ሰዓት ሰፋ ያለ የዜና ዝርዝርና ዘገባ ይጠብቃል። በሰዓቱ አድምጡን። ወደ መጀመሪያው የምሽቱ ቅንብር አልፋለሁ። ባለም አቀፍ አማካሪዎች ይሰራሉ የተባሉ ጥናቶች እስኪጠናቀቁ የህዳሴ ግድብ ግንባታ ፍጥነት ቢቀንስ የግብጽ ፍላጎት መሆኑን አንድ የሀገሪቱ የውሃ ሚኒስቴር ቃል አቀባይ ዶክተር ሐሊድ ዋሲፍ ለቪኦኤ ገልጠዋል። የኢትዮጵያ ወሰን ተሻጋሪና ተሻጋሪ ያልሆኑ ወንዞች ዳይሬክተር አቶ ተሾመ አጥናፌ ደግሞ የግድቡ ግንባታ በተያዘለት ፍጥነትና ሁኔታ ይቀጥላል ነው የሚሉት። ዝርዝሩን ሰለሞን አባተ ይዟል።
ኢትዮጵያ፣ ግብጽና ሱዳን ህዳሴ ግድብን ከመሙላትና ከቀጣይ ሥራው ጋር በተያያዘ የሚኖሩ ሁኔታዎችን እንዲያጠኑ የመረጧቸውን ሁለት የአውሮፓ አማካሪ ኩባንያዎችን በአሸናፊነት አሳውቀው ነበር። አሁን የህዳሴ ግድብ ግንባታ ፍጥነት ግብጽን በእጅጉ እያሳሰባት ነው። ሥራው ቀዝቀዝ እንዲል እንደምትፈልግ የሚጠቁም ዘገባ በግብጽ መገናኛ ብዙሃን ባለፈው ሳምንት ወጥቶ ነበር። እንዲያውም ሥራው እንዲቆም ግብጽ ትጠይቃለች ሲሉ አላ ያሲን የሚባሉ የውሃና መስኖ ሚኒስቴሯ ቃል አቀባይ መናገራቸውን ጠቅሶ አህራም ኦንላይን ጽፏል። ለመሆኑ የግብጽ ስጋት ምንድን ነው? ወደ ካይሮ ደውዬ የሀገሪቱን የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ኻሊድ ዋሲፍን አነጋግሬ ነበር። ችግሩ አሉ ቃል አቀባዩ
ችግሩ ጥናቶቹ ሳይጀመሩ ግንባታው እየተካሄደ ነው። ስለዚህ ይህ ሁኔታ እኛን በብርቱ አሳስቦናል። በመሆኑም እኛ የምንጎተጉተው ግንባታው እንዲቆም አይደለም፣ ነገር ግን ጥናቶቹ ፈጥነው እንዲጀመሩ ነው። የግድቡ መሞላትና አገልግሎት ከመጀመሩ በፊት
አንድ የፈረንሳይ ኩባንያ በዋና ተቋራጭነት፣ አንድ የሆላንድ ኩባንያ ደግሞ በበታች ተቋራጭነት እንዲሰሩ ተወስኖ ነበር። እና ስራውን መጀመር ታዲያ ችግሩ ምንድን ነው?
ሁለቱ ኩባንያዎች አብረው ለመስራት መስማማት አልቻሉም። ስለዚህ እኛ ችግሩን ለመፍታት እያነጋገርናቸው ነው።
ምን እያደረጋችሁ ነው ታዲያ ያላችሁት?
በሁለቱ ኩባንያዎች መካከል ያለውን ችግር ለመፍታት ሶስት ስብሰባዎችን አድርገናል። አብረው ቢሰሩ ደስ ይለናል፣ ምክንያቱም ሁሉንም ነገር እንደገና ለመጀመር ጊዜ የለንም።
በዚህ ሁኔታ ላይ ካላችሁ ምንድን ነው ታዲያ ግብጽ እየጠየቀች ያለችው?
እየጠየቅን ያለነው ሁለቱ አብረው እንዲሰሩ ማድረግ እንድንችል ወይም ስራውን የሚሰራ ሌላ ኩባንያ እስክንመርጥ የግንባታው ስራ ፍጥነት እንዲቀዘቅዝ ነው።
የግብፁ የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ኻሊድ ዋሲፍ ይህ ጥያቄያቸው ቀደም ሲል የተደረሰን ስምምነት መሰረት ያደረገ እንደሆነ ይናገራሉ።
በግብፅ ፕሬዝዳንት፣ በኢትዮጵያ ጠቅላይ ሚኒስትርና በሱዳን ፕሬዝዳንት መካከል የተፈረመው የመርሆች መግለጫ ግድቡን የመሙላቱ ሥራና የግድቡ አገልግሎት መስጠት ጥናቶቹ እስኪጠናቀቁ እንደማይጀመር የሚናገር አንቀጽ አለ።
በሌላ በኩል ግን የግድቡ ግንባታ እንዲቆም መጠየቅ እንደማይችሉ ዶክተር ዋሲፍ ነግረውኛል። ምንድን ነው የሚፈጥረው ችግር ታዲያ? የውሃ እጥረት መሆኑን ዶክተር ዋሲፍ ተናግረዋል። ጉዳዩን ይዤ ወደ ኢትዮጵያ የውሃ መስኖና ኤሌክትሪሲቲ ሚኒስቴር ደውዬ የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተሩን አቶ ተሾመ አጥናፌን አነጋግሬያለሁ።
አዎ፣ እኔም እንግዲህ እንዲሁ አንተ እንዳልከው ጋዜጣ ላይ ነው ያየሁት። ኢንፎርሜሽኑን አንብቤዋለሁ። በኦፊሻል መንገድ የቀረበልን ወይም የመጣ ምንም አይነት ከግብጽ የመስኖና ውሃ ሀብት ሚኒስቴር ወይም ከሌላ ከግብጽ ኦፊሻል የመጣ ምንም አይነት አላየንም። እንደዚሁ ጋዜጣ ላይ ወጥቶ ነው የማንብቤዋለሁ። ነገር ግን የእኛ ግዳሴ ግድብ መሄድ ምንም የሚያሰጋቸው ምክንያት አይኖረውም። ጥናቱን እንደጀመርን ኮሚት አድርገን ለመጨረስ እኛ በጣም ዝግጁ ነን። አሁንም ቢሆን የስብሰባው ቀንም የእስረኛው የቲኤንሲ ስብሰባ መቼ እንደሚካሄድ እየጠበቅን ነው። ከእነሱ ነው መልስ ያልመጣው፣ በእኛ በኩል አይደለም። ጥናቱን እኛም ሁላችንም እነሱም እኛም ኮሚት ነን። እነሱ እንዳሉት ሁሉ ህዳሴው ግድብ ግንባታ ግን ባለበት ሁኔታ ይቀጥላል። ምንም ከሱ ጋር የሚያገናኘው ነገር የለም። የጥናታችን የምናካሄደው ስለ ውሃ ሞላልና ስለ ግድቡ ኦፕሬሽን ነው እንጂ የህዳሴን ግድብ ግንባታ ለማስቆም ወይም ለማስቀጠል፣ በህዳሴ ግድብ ላይ ሌላ ተጽዕኖ ለማምጣት ወይም አንድ ነገር ለማድረስ አይደለም እየተጠና ያለው። እየጠናን ያለ ነው በጥናቱ መሰረት የግድቡ አሞላልና የግድቡ ወደፊት ኦፕሬሽን ምን ይመስላል የሚለውን ከአማካሪ አስተያየት ለማግኘትና በዚህ ጉዳይ ላይ ከነሱ ጋር እንድንነጋገርበት ነው እንጂ የዳሴው ግድብ ግንባታም እየታወቀ ነው። ጥናቱ ስንጀምርም መጀመሪያውንም ቀድሞ ነው የተጀመረው። የዓለም አቀፍ ፓናል ጥናቱን አጠናቆ ባስረከበበት ወቅትም የዳሴው ግድብ ግንባታ እንደሚቆም እንደሚቀጥል እና እንደማይቆም ተረጋግጧል። እነሱም ያውቁታል። የግብጽ መንግስትም የውሃ ሀብት ሚኒስትሩም ሁሉም በቲኤንሲ ደረጃ ያሉትም በሶስትዮሽ ብሔራዊ ኮሚቴውም ይሄ የታወቀ ስለሆነ የዳሴ ግድብ መፍጠን አሁን ደርሶ ለምን እንዳሳሰባቸው ለእኔም ግልጽ አይደለም። ከሱ ጋር የሚገናኝ ነገር የለም። አሁንም የዳሴ ግድብ ባለበት የሚቀጥል ነው የሚሆነው።
እሺ፣ አቶ ተሾመ እናንተ ተሰብስባችሁ እነዛን ዓለም አቀፍ አማካሪዎች መርጣችኋል። አንድ የፈረንሳይ አንድ የሆላንድ ድርጅት መርጣችሁ ነበር እና ምንድን ነው ለመሆኑ ስራው የማይጀመርበት ምክንያት?
ኮንሰልታንቶቹ እንዳልከው ተመርጠዋል። መጀመሪያ ኮንሰልታንት ስንመርጥ አንድ ነበር መምረጥ የነበረብን። አንደኛውም ብንመርጥ በአንዱ ብቻ እንስማማም፣ ሌላ መጨመር አለበት፣ ኮንፊደንስ አይኖረንም አሉ። ተጨመረ። ለአንዱ 70% ለአንዱ 30% ስራ ተሰጠ። እነኚህ ኮንሰልታንቶች በዚህ በተሰጣቸው ፕሮፖርሽን መሰረት ስራውን ፕሮፖዛል አዘጋጅቶ እንዲያቀርቡ ተጠየቀ። ኮንሰልታንቶቹ ለሁለት ዙር ተነጋግረው መስማማት አልቻሉ። በዚህ ጉዳይ ላይ ተሰብስበን ተነጋገርን። እነኚህ ኮንሰልታንቶች መስማማት ስላልቻሉ ሌላ አማራጭ መፈለግ አለብን የሚለውን አጀንዳ ቴብል አደረግን። አይ ይሄ የሚሆን አሁንም አንድ ዙር የመጨረሻ ኤግዞስት ማድረግ አለብን፣ እነኚህ ኮንሰልታንቶች በአካል መገኘት አለባቸው እና እናነጋግራቸው የሚል ጥያቄ ያነሱ። በዚሁ መሰረት ተቀብለን በቀጣዩ 10ኛው ቲኤንሲ ላይ ይህንን ጉዳይ የመጨረሻ እልባት ልንሰጠው ቀጠሮ ይዘናል። በዚሁ ቀጠሮ መሰረት የስብሰባውን ቀንና ጊዜም በደብዳቤ የምንጠይቃቸው ምንም የመለሱልን ነገር የለም እና እየጠበቅን ነው ያለው። ስለዚህ ሊስማሙ ስላልቻሉ ነው ኮንሰልታንቶቹ በእኛ በኩል ሳይሆን በሁለቱ ወይም በሀገሮቹ መሀል ሳይሆን በአማካሪዎቹ መካከል በስራው ላይ ስምምነት ለመድረስ አልቻሉም። እነሱ ደግሞ ስምምነት ሊደርሱ ያልቻሉበትን ምክንያቶች ዘርዝረው ጽፈው ሰጥተውናል።
አልተስማማንም የሚሉባቸውን ነገሮች በግልጽ አስቀምጠውላችኋል?
አዎ፣ እሱ እያንዳንዷን ሁሉም ከሁለቱም አካል በሚገባ አስቀምጠውልናል። አሁን ያው እነሱ ኮንፊደንሻል የጨረታ ጉዳይ ስለሆነ ይሄ ይሄ ነው ለማለት አልችልም፣ ግን በሚገባ ግልጽ አድርጎ ከአንዴም ሁለቴ ማብራሪያም ጠይቀናቸው በስርዓቱ ሰጥተውናል። እነኚህ ነጥቦች
የግድቡ ግንባታ ምን ያህል ተጠናቋል እስካሁን ድረስ አቶ ተሾመ?
የግድቡ ግንባታ ያው አብረን እንደሰማነው 48% ላይ መድረሱን ሰምተናል። ይሄንን እንግዲህ ማንም ያውቀዋል። ግድቡ ግንባታው ከተጀመረ ረጅም ጊዜ ነው እና በጥሩ ሁኔታ እየሄደ ነው። የግድቡ ግንባታ
በሁለቱ አማካሪ ድርጅቶች መካከል ስምምነት ስለሌለ ሌላ ድርጅት ለመምረጥ 6 ወር ያህል ጊዜ ስለሚፈጅ የግድቡ ግንባታ በዚህ አሁን በያዘው ፍጥነት የሚቀጥል ከሆነ ጥናቱ ሳይጠና ስራው ሊጠናቀቅ ይችላል የሚል ስጋት ነው ያላቸው እነሱና በምንም ሁኔታ ይሁን የግድቡ ግንባታ ሊዘገይ ወይም ደግሞ ሊቀዘቅዝ የሚችልበት ሁኔታ አለ እንዴ? በኢትዮጵያ በኩል በምንም መድረክስ ቢሆን አንስታችሁ ተነጋግራችኋል? ይሄንን
ይሄ አጀንዳም ሆኖም አያውቅም። በዚህ ጉዳይም ላይ ልንነጋገርም አንችልም። ይሄ ግድቡ ኢትዮጵያ የምትገነባው ግድብ ነው። ከነሱ ጋር መተባበር በሚገቡን ጉዳዮች ላይ እየተባበርን ነው። ኢንፎርሜሽን በመለዋወጥ መረጃ መለዋወጥ፣ አብሮ በመስራት ስጋታቸውን በመቀነስ በማናቸውም የመተማመን መንፈስን በሚያጎለብቱ ሁኔታዎች ጋር ከነሱ ጋር እየሰራን ነው። የግድቡን ግንባታ ጉዳይ ግን እነሱም አላነሱ ልንም እኛም ኮምፕሮማይዝ የምናደርገው ነገር የለም። ግድቡ ባለበት ሁኔታ ነው የሚቀጥለው። ስለዚህ ጉዳይ ሊያነሱም አይችሉም፣ ሊያነሱልንም ይችላሉ ብዬም አልገምትም። ምክንያቱም ግድቡ እየተገነባ እንደሆነ በተስማማ ነው የሶስቱ ሀገሮች ዲክላሬሽን ኦፍ ፕሪንስፕል የምናደርጋቸው ጥናቶች በሙሉ የግድቡ ግንባታ እየቀጠለ በሚል ነው የተስማማ ነው። ስለዚህ ይሄ ለምን አዲስ እንደሆነ በዛሬ አልገባኝም። ተናልኮ የሶስቱ ሀገር መሪዎች ተስማምቶ ዲክላሬሽን ኦፍ ፕሪንስፕል በተስማሙት መሰረት የግድቡ ግንባታ እየቀጠለ ስራዎቹ ይሰራሉ የሚል ነው። ስለዚህ ግድቡ አንድም ቀን ሊቆም የሚችልበት ወይም ስለ ግድቡ መቆምና መሄድ የምንነጋገርበት አርዕስት አይደለም ማለት ነው። ይህንን አፕሩቭ አድርገው የፈረሙበት በሀገር መሪዎች የተቀመጠ ሰነድ ነው።
ከኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተር አቶ ተሾመ አጥናፌ ጋር ያነሳናቸውን ሌሎችም ነጥቦች የያዘው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ባለፈው ሐሙስ የተከፈተው የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ አርብ ለታ ተፈጽሟል። ጉባኤው ትኩረት ሰጥቶ የጥናት ጽሑፎች ከቀረቡባቸውና ውይይት ከተደረጉባቸው ቁም ነገሮች መካከል በኢትዮጵያ ዕውቀት አመንጪ የሆኑ የምርምርና ጥናት ዩኒቨርሲቲዎችን እንዴት መፍጠር ወይንም ማጠናከር ይቻላል የሚለው አንዱ ነበረ። በዚህ ርዕሰ ጉዳይ ጥቂት ምሁራን የጥናት ጽሑፎች አቅርበዋል። መለስካቸው አማ ከእነዚህ መካከል የባህር ዳር ዩኒቨርሲቲ ዲሬክተር ፕሬዚዳንት ዶክተር ባይሌ ዳምጤን አነጋግሯል። ነው
ባህር ዳር ዩኒቨርሲቲን የጥናትና ምርምር ዩኒቨርሲቲ ለማድረግ በአመራሩ ቁርጠኛ ሐሳብ ለመኖሩ ፕሬዚዳንቱ ዶክተር ባይሌ ዳምጤ ተቋሙ ዛሬ ያለበትንና የወደፊት ጉዞውን በወፍ በረር ያቀረቡት ቅኝት በቂ ሊሆን ይችላል። በተለይም ይህ ፍኖተ ካርታ የተገለጠበት ሰማያዊው መጽሐፍ የተሰኘው ቅልብጫ ለጥራዝ ባህር ዳር ዩኒቨርሲቲን በሚቀጥሉት 10 ዓመታት የምርምር ዩኒቨርሲቲ ለማድረግ ያለውን ቁርጠኝነት ያመለክታል። ዶክተር ባይሌ ዳምጤ ከመድረክ ላይ ሆነው ባህር ዳር ዩኒቨርሲቲን የምርምር ዩኒቨርሲቲ ለማድረግ የተለየ መንገድ ተከትለናል ሲሉ ሰምቻቸው ነበር። ምን ማለት ሆነው ነበር ያልኳቸው?
ዋናው መንደርደሪያው እንዴት ነው ትምህርትን፣ ዕውቀትን፣ ክህሎትን አጠቃላይ አስተሳሰባችን እናሳድገን ማህበረሰባችን ሁላችን የምናድገው ምንድን ነው? ምስጢሩ እድገት ምንድን ነው? ይህንን እድገትስ እንዴት በእውቀተኛ ማምጣት እንችላለን የሚለውን ከዚህ እይታ አኳያ ዩኒቨርሲቲ ምን አይነት ሚና ሊኖረው ይገባል የሚለውን ለመመለስ ባደረግነው ሂደት እና አገሪታችንም የምንትከተለው የልማታዊ መንግስት መስመር ብለን የምንከተለው ከሱ ጋር በመተሳሰር እንዴት ነው አንድ ዩኒቨርሲቲ የልማት ኃይል ሊሆን የሚችለው የሚለውን ለመመለስ ተገቢ ብለን ያገኘነው መስመር ነው ይሄ የምርምር ዩኒቨርሲቲ የሚለው ጽንሰ ሐሳብ ማለት ነው። ዋናው ጭብጡ ሲጨመቅ ሐሳቡ የመነጨው ጀርመን ነው እና መጀመሪያ ትምህርት ሲባል እንዲሁ ያለውን እውቀት ከትውልድ ወደ ትውልድ ማስተላለፍ ላይ ያተኮረ ነበረ። ጀርመኖች ግን የተገለጠላቸው አንድ ምስጢር፣ አይ ትምህርት በነበረው ትውልድ ያለውን እውቀት ብቻ ለሚቀጥለው ትውልድ ማስተላለፍ ሳይሆን አንድ ትውልድ ሊጨምርበት ይገባል፣ ሊያሸሽልም ይገባል፣ ሊያዳብርም ይገባል የሚለው ሐሳቤ ነው። ስለዚህ ዩኒቨርሲቲም ከዚህ እይታ ሲቃኝ እስካሁን በዓለም ላይም ሆነ በተለያዩ ሀገሮች የተገኘውን እውቀት ያለውን እውቀት ሰብስቦ ለአዲሱ ትውልድ ማስተላለፍ ብቻ ሳይሆን አሁን ያለው ትውልድ ወጣቱም በተለያየ እድሜ ደረጃ ያለው ሰው እውቀት ከአካባቢው ይፈጥራል፣ ያዳብራል። ስለዚህ እውቀት ትምህርት ማለት ዩኒቨርሲቲ ውስጥ ትምህርት ሲባል ያለውን እውቀት ብቻ መጽሐፍ ላይ ያለውን ብቻ መያዝ ሳይሆን ከከባቢያዊ ከምንመለከተው ነገር እውቀት ፈጥረን መጨመርም አለው የሚለውን ሚና የሚያመጣልን ነው ይሄ የምርምር ዩኒቨርሲቲ የሚባለው ጽንሰ ሐሳብ። ስለዚህ ዩኒቨርሲቲ የሚባለው ተቋም እውቀትን መጠበቅ ማስተላለፍ ብቻ ሳይሆን ማዳበርም አለበት የሚለውን ጭፍት ለመጨመር።
ታዲያ ይሄ ከሌሎች የሚለይ በምን ነው? ታዲያ እናንተ ይሄ የተለመደ መሰለኝና ነው።
እንግዲህ በእኛ አገር እውቀት የሚጨምር የምትለው ቃል ናት እንግዲህ ቁም ነገሩ ያለችው እና እውቀት ለመጨመር የምትችለው ስትመራመር ነው ነው መመራመር ባህላችን ደግሞ በዩኒቨርሲቲው ያን ያህል የዳበረ አይደለም። ብዙ መምህር ምርምር የሚሰራ አይደለም። ስለዚህ የምርምር ዩኒቨርሲቲ የሚባለው ይሄ የመጨረሻ ዲግሪ ወይም ሶስተኛ ዲግሪ የሚባለውን የያዘ ግማሽ ዩኒቨርሲቲው ካለው ቁጥር ግማሹ ያህል ሶስተኛ ዲግሪ ያለው ሲሆንና አብዛኛው ይሄ በሙሉ ምርምር ላይ ሲሳተፍ በብዛት የድህረ ምረቃ የሁለተኛና የሶስተኛ ዲግሪ የሚማሩ ተማሪዎች በብዛት ያሉት ዩኒቨርሲቲ እና በርካታ በጀት ለምርምር የሚመድብ ዩኒቨርሲቲ የምርምር ዩኒቨርሲቲ ይባላል። እንግዲህ በሂደታችን ከኛ ስናየው በብዛት ሰው መምህሩም የሚመስለው ማስተማር ነው ስራዬ ብሎ ነው የሚለየው መጀመሪያ ዩኒቨርሲቲ ሲቀጠር። አሁን ግን ዩኒቨርሲቲ ሲቀጠር የምርምር ዩኒቨርሲቲ አሁን በሰለጠኑ ሀገሮች ምዕራባዊ ሀገሮች ላይ በተለይ የወጣላቸው የምርምር ዩኒቨርሲቲ የሚባሉት አንድን መምህር የሚቀጥሩት በምርምር ብቃቷ ወይም ብቃቱ በቀዳሚነት በመመዘን ነው ማለት ነው። እና ያንን ሳቤ ነው ወደኛ ያመጣል።
እስቲ እስከዛሬ ድረስ ባህር ዳር ዩኒቨርሲቲ የምርምርና የጥናት ዩኒቨርሲቲ ለማድረግ ከጀመራችሁ ጀምሮ በዚህ መንገድ ምን ያለላችሁ?
እንግዲህ ያው ቀድም ለመግለጽ እንደሞከልሁት አሁን ባህር ዳር ዩኒቨርሲቲ ላይ የመጀመሪያው መገለጫ የሁለተኛና የሶስተኛ ዲግሪ ተማሪዎች መኖር ነው። እነዚህ ናቸው የሚመራመሩት በዋናነት። እና ስንጀምር ምንም አይነት የሶስተኛ ዲግሪ አልነበረንም። አሁን ወደ 20 ደርሰናል። ሶስተኛ ዲግሪ ትምህርት የምንሰጥበት ፕሮግራም ማለት ነው። ከመቶ በላይ ተማሪዎች አሉ ማለት ነው ሶስተኛ ዲግሪ የሚማሩ። የሁለተኛ ዲግሪ ከ5000 በላይ ተማሪዎች አሉን። እነዚህ ተማሪዎችን ብቻ ብትወስድ ያው መመራመር ግዴታቸው የሆኑ ሰዎች አሉ ማለት ነው። እነዚህ ከነዚህ ጋር ደግሞ እነዚህን ምርምር የሚመሩ ምሁራን አሉ ማለት ነው። ስለዚህ በርካታው የዩኒቨርሲቲያችን ስብስብ ወደ ምርምር እየገባ ነው ማለት ነው። ዝም ብሎ ያለውን መጽሐፍ ማስተላለፍ መድገም እሱ ላይ እንትን ማለት ሳይሆን እየተመራመረ ነው ማለት ነው። በሚመራመርበት ጊዜ በነገራችን ላይ አዲስ እውቀት መፍጠር ብቻ ሳይሆን ለኢትዮጵያ ነባራዊ ሁኔታ የሚመጥን ለኢትዮጵያ በሚሆን ሁኔታ የመቀመር ከባቢያዊ ነክ እውቀት ይፈጥራል ማለት ነው። ስለዚህ ከባቢያዊ ሁኔታውንም ይቀይራል ማለት ነው። ለምን መጽሐፉን የጻፉት ሰዎች ወይም ያገኙት ሰዎች ከባቢያዊ ሁኔታውን አይተው ሳይሆን በሺ ኪሎ ሜትር ላይ በርቀት ላይ ሆነው ያው በአጠቃላይ ይሰራል የሚሉትን ህሳቤ ነው የሚያስቀምጡት። ግን ከኛ ነባራዊ ሁኔታ አኳያ እንዴት ነው የሚሰራው?
እንደም በነገሩ ላይ ሌላ አስተውሲ ነገር አለ። ከነግሮ አንዱ መለያ ባህሪያችሁ እውቀትን ምርምርን ኢትዮጵያዊ ማረግ የሚል ነገር ነው የተናገሩት። ምን ማለት ነው
ይሄ? ማለት እንግዲህ እኛ የምንኖረው ኢትዮጵያ የሚባል ሀገር ውስጥ ነው። ኢትዮጵያ የሚባል ሀገር የራሱ በዛ ህይወት ያለው የራሱ መልካም አቀማመጥ ያለው የራሱ ታሪክ ያለው የራሱ አስተሳሰብ ያለው ሀገር ነው ማለት ነው። የራሱ የተለያዩ ሀሳቦች አሉት። ስለዚህ አንድ ሰው እውቀቱን የሚጻፈው እውቀት ሁሉን አቀፍ የሆኑ እውቀቶች እንዳሉ እንደተጠበቀ ሆነው አንድ ሰው ተማረ የምንለው የአካባቢውን ሁኔታ ሲረዳ ነው። ምን ማለት ነው ይሄ ከተባለ አሁን በምሳሌ ብናስረዳ የስነ ህይወት ትምህርት የተማረ ሰው ስነ ህይወት ውስጥ የተራቀቀ የኬሚስትሪ ቀመር ወደ መናገር ጥልቀት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ያሉ አትክልቶችን፣ እጽዋትን፣ እንስሳትን በአካባቢው ቋንቋ ማወቅ፣ ባህሪያቸውን መረዳት፣ ምን ምን እንዴት እንደሚሆኑ መረዳትና መገንዘብ ከከባቢያዊ ሁኔታው ጋር በዚህ ለመረዳት በምታደርገው ጥረት እውቀት የመፍጠር እድሏ በጣም የሰፋ ነው የሚሆነው። ስለዚህ ኢትዮጵያዊ እናርገው ስንል በዋናነት እውቀት የሚሰጥህ ኃይል ነው ከተባለ ያ ኃይል ደግሞ ኢትዮጵያ ውስጥ ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የሚለውጥ መሳሪያ ሊሆን ይገባል ማለት ነው። ያ ትምህርቱ መሳሪያ ካልሆነህ ያው በሀገራችን አባባል የምን ጋን መብራት ይባላል ወይም ደግሞ ዝም ብሎ ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያዊ እናርገው ስንል እውቀትን ምንም እንማር ምንም እንወቅ ምን መጀመሪያ እንወቀው፣ ካወቅነው በኋላ ወዲያውኑ ግን መጠየቅ ያለብን የት ጋር በኢትዮጵያ ነባራዊ ሁኔታ እንዴት እንጠቀምበታለን፣ የቱ በምን ሁኔታ ስራ ላይ መዋል ይችላል የሚለውን ጠይቀን መልስ አግኝተን በተግባር ፈትሸ ነው መስራትና ለመስራቱን አረጋግጠን ሲሰራ ስንቀበለው ነው እውነተኛ ነገር መጨበጣችን የሚታወቀው እንጂ መጽሐፉ ላይ ያለውን ስላላስታወስ ነው ምንም ነገር።
ስለዚህ የሚሉኝ ዓለም አቀፋዊ የሆነውን እውቀት ለኢትዮጵያ ሁኔታ መጠቀም በሚያስችል መቀየር ማለት ሆነ።
እንግዲህ እውቀት የሚገኘው ከእናንተ ይገኛል፣ ከብዙሃን መገናኛ ከመጽሐፍ ይገኛል፣ ከጉብኝት ይገኛል፣ ከጋዜጣ ከተለያየ ይገኛል። ግን ያ እውቀት እውነት ነው ይሰራል አይሰራም የሚባለው የሚለካው ያ እውቀት እውነተኛነቱ የሚረጋገጠው በተግባር ሜዳ ነው። ስለዚህ ተግባር ሜዳ ደግሞ የምንኖርባት ይቺ ኢትዮጵያ የምትባለው ሀገር ላይ ነው ተግባር የምንጠቀምበት ነው። ስለዚህ ያው የያዝ ነው ምንም ምን ያዝ ምን ኢትዮጵያ ላይ ካልተጠቀምንበት ኢትዮጵያ ስለምንኖር ኢትዮጵያዊ ስለሆን ያ እውቀት ከንቱ ልፋት ነው የሚሆንብን ነው። ስለዚህ የት የምናገኘው የት ለኢትዮጵያዊ ሁኔታ እንጠቀምበት የሚሰራ ከሆነ።
ሌላ ደግሞ ስለ ቋንቋ አንስተው ነበር። በአማርኛ ለማስተማር በአማርኛ ለመመራመር ፍላጎት እንዳላችሁ ገልጸዋል። ይሄ ወደ ዓለም አቀፋዊ እንግዲህ እንዳሉት ኢትዮጵያዊ ማድረግ ይቻላል እውቀትን፣ ግን ይሄ በሌላ አገሮች ተቀባይነት ሊያገኝ እንዲችል ለመጻፍ ለማስፋፋት ወቀተን ከዚህ የሚወጣው ማዲስ ነው የሚሆነው ወቀቱ ከእናንተ ምርምር ያን ለማድረግ አማርኛ ሚዲየም ያማርኛ መገናኛ ሆኖ ሊያገለግል የሚችልበት ሁኔታ አስከሬለ ድረስ እናንተን የበለጠ አይደፍቃችሁም ወይ የበለጠ ታዋቂ እንዳትሆኑ አያረጋችሁም ወይ
በእኛ ግንዛቤ እንደውም የበለጠ ታዋቂ ነው የሚያረጋን ባይነ
እንዴት
ምንድነው ዞሮ ዞሮ ቁም ነገሩ ያለ ከተገኘው ጭብጥ ነው ቋንቋ መግለጫ ነው ስለዚህ ይዘታችን የያዝነው ቁም ነገር የያዝነው ዕውቀት ወይም ክሎት ወይም አጠቃላይ ምንድነው ንድፈ ሐሳብ እንበለው በጣም ጠቃሚ ንድፈ ሐሳብ ከሆነ
ድረስ
በእኛ ቋንቋ መግለጽ ያለብን ዋነኛው ቁም ነገር አንድ ነገር የምትፈጥረው ለራስህ ነው ለመጠቀም ነው ስትፈጥር ዕውቅና ለማግኘት አሜሪካ ያለ ፕሮፌሰር እንዲቀበልህ ምንም ጀርመን እንዲቀበልህ አይደለም ያ ካለማውስ መግባት የለበትም ዋናው ቁም ነገርህ አንተም እየኖርክ ስለሆነ በዚህ ሀገር ላይ እየኖርክ ስለሆነ ከባቢ በቀን በቀን እያየኸው ስለሆነ ጋሃዳ ዓለማዊ ስለሆነ ጋሃዳ ዓለምህን ለመረዳት በምታረገው ጥረት ያንን ጋሃዳ ዓለም ሊገልጽልህ የሚችለውና የውስጥን ፈንቅሎ ሊያወጣ የሚችለው ቋንቋ አማርኛ ከሆነ እሱን ተጠቀም ሌላ ቋንቋ ከሆነ እሱን ተጠቀም እና የኛ ዋንኛችን ማህበረሰባችን የመቀየር ስለሆነ ማህበረሰቡ በብዛት የሚጠቀም ይሁን ከሆነ ይሄን መጠቀም በጣም ጥሩ ነው ነው እና ሌሎቹ በነገራችን ላይ በሐሳብ እየተራቀቅን ሄደን ለምን ያዝቅ እናረጋለን ራሳችን ከተራቀቅንኮ በሐሳብ ጥቁም ነገር ያለው ሐሳብ በብዛት የምናፈልቅ ከሆነ ሌሎቹ አማርኛ ይማራሉ ማለት ነው ስለዚህ አማርኛው ላይ ያገኙታል እኛኮ ወደን አይደለም እንግሊዘኛ ምን ማረው ዕቀት አለ ብለን ነው ዕቀት ያለው በእንግሊዘኛ ስለሆነ ነው በብዛት እንዲ ለምን በሰዋሂሊ ያንፈልግም ዕቀት ለምን በቻይና ቆቆ አሁን ወደፊት ቻይና ሊሆን ይችላል ዕቀት ማሪ ከሆነ ስለዚህ የ ዕውቀት የመፈለጊያ ዘዴው የመቀያየር የዕውቀት አፍላቂዎች የሚገኙበት የሚናገሩበት የሚገልጹበት የመቀያየርን ሁኔታ የሚያሳይ ነው ነው
ስለዚህ ምንም ቢሆን መቼም ዕውቀት እስካለ ድረስና ያ ዕውቀት ማህበረሰቡ ሆነ እስከቀየረ ድረስ መቼም ቢሆን ይመጣሉ ሐሳባቸው
እንደውም በእኛ ግንዛቤ አሁን በእኛ በኢትዮጵያ ቋንቋዎች ምርምሮች አጠቃላይ ስራዎች ቢሰሩ ተማሪዎቻችን ተመራማሪዎቻችን ከመጻፍ ዝም ብለው እንዲሁ በብዙም ሳንረዳው ከመናገር ምንም ጥቅም የሌለው ነገር እንትን ከመተንተን ያወጣናል ከድህረ ገጽም እየገለበጡ ያው ትንሽ እየከሻሸኑ ማቅረብንም ያስወግዳል ስለዚህ በራሳችን ቋንቋ ስናረጋው ያልተማረው የምንለውም ወይም ደግሞ በእውቀት ብዙ ያልገፋ የምንለውም ሰው የማንበብና የኛን ሐሳብ የመጋራት እድሉ ይጨምራል ማለት ነው። ስለዚህ በቋንቋ መጠቀም በጣም ይጠቅማል የሚል ይታለንኛ።
ባዳር ዩኒቨርሲቲ ከዚህ በኋላ እንበልና በርሶ ግምት በዓለም ታዋቂ የምርምር ማዕከል የሚሆንበት ጊዜ ቅርብ ነው።
እኛ በነገራችን ላይ አላማችን በአለም ታዋቂ መሆን የሚመጣው በኢትዮጵያ ታዋቂ ስንሆን ነው። የኛ እንትን ያለው ገጠር ላሉ ኢትዮጵያውያን ህይወቴን የቀየረ ዩኒቨርሲቲ ነው ብለው ታወቁን ታዋቂ ካረጉን በአለም ታዋቂ ነን ነው። አለምኛ አለም የምንለው ገጠር መንደሮች ናቸው ሰው ነው እንጂ በኢንተርኔት ላይ ወይም ደግሞ አሜሪካን ሀገር ተጠርተን ከዚህ ዩኒቨርሲቲ ጋር እንደዚህ ደረጃ ወጣቻል ስለተባልን አይደለም። የኛ ዋናንትን ገጠር ያለውን ሁኔታ ከቀየር ነዛ ላይ በእኛ ሐሳብ መሰረት ተቀየረ ከተባለ ተዋጭ ሆነ ማለት ነው።
በጣም አመሰግናለሁ ዶክተር ባይ።
እሺ አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራሙን በስቱዲዮ የመራችልን ብርሃን ኃይሉ ነች። ያስተናገድኳችሁ አዲሱ አበበ ነኝ። ስላደመጣችሁና አመሰግናለን። በሶስት ሰዓት ተመልሰን እንገናኛለን። እስከዛው ሰላም፣ ደህና አምሹ። Thank you.
This program has come to you from the Voice of America, Washington.